በኢትዮጵያ ሶስተኛው የኮቪድ-19 ማዕበል መቀስቀሱን የጤና ሚኒስቴር አስታወቀ። በተለይ ካለፉት 2 ሳምንታት ወዲህ የቫይረሱ ስርጭት መጠን በፍጥነት እያሻቀበ መሆኑን ነው ያመለከተው። በዚህ በሶስተኛው ማዕበል እየታየ ያለው በዓለም በቅርብ ጊዜ የተስፋፋ የመጣው ዴልታ የተሰኘው የኮቪድ-19 ቫይረስ ዝርያ መሆን ያለመሆኑን ለማረጋገጥ ግን ገና ጥናት እየተካሄደ ነው ሲሉ የጤና ሚኒስቴር የኮሚኒኬሽን ዲሬክተር ዶክተር ተገኔ ረጋሳ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ አስረድተዋል። ለዝርዝሩ ፀሐይ ዳምጠው።
የኢትዮጵያ ጤና ሚኒስቴር እንደገለጸው የኮቪድ-19 ወረርሽኝ ስርጭት ከሁለት ሳምንት በፊት 1% ነበር። ከዛ ወዲህ ግን 8% ሆኗል። የሚኒስቴሩ የኮሙኒኬሽን ኃላፊ ዶክተር ተገኔ ረጋሳ ለአሜሪካ ድምጽ እንደገለጹት የቫይረሱ ስርጭት በፍጥነት መጨመሩ የሶስተኛው ማዕበል መከሰቱን ያመለክታል።
እንግዲህ መረጃዎች የሚያሳዩት ኮቪድ-19 በተለይም ከሁለት ሳምንት ወዲህ ስርጭቱ መጠንም በቫይረሱ የሚያዙ ሰዎች ቁጥር ደግሞ በጽኑ ህመም ላይ የሚገኙ የሚሞቱም ከጊዜ ወደ ጊዜ የጨመረ ነው የመጣው። የመጀመሪያ ዙር እና ሁለተኛ ዙር አልፈንበታል። የሁለተኛ ዙር በተለይም ከሁለት ሳምንት በፊት የነበረው በጣም የቀነሰበት የስርጭቱ መጠን በቫይረሱ የሚያዙ ሰዎችም ቁጥር በጽኑ ህመም ላይ የነበሩትም የሞቱ መጠን በጣም ቀንሶ ነበረ። እንግዲህ ቫይረሱ በባህሪው በየዙር የተነሳ ዓለም ላይም በእኛም ሀገር አሁን እንግዲህ የሶስተኛ ዙር እየጀመረ ያለበት ሁኔታ ነው የሚያሳየው መረጃው። ይሄም ከሁለት ሳምንታት ወዲህ በየጊዜው እየጨመረ ያለው በተለይም ከፍጥነቱ አንጻር ስናይ የሶስተኛው ዙር የኮቪድ-19 ወረርሽኝ የጀመረበት ሁኔታ እንዳለ ነው መረጃ የሚያሳየው።
ባዶ ሆኖ የነበሩ የጤና ተቋማት ዳግም በቫይረሱ ተጠቂዎች እየሞሉ ነው ያሉት ዶክተር ተገኔ ላብነትም ኤካ ኮቶቤ ሆስፒታልን ጠቅሰዋል።
መጀመሪያው ዙር እና በሁለተኛው ዙር በሀገራችን የታየው የቤታና አልፋ የሚባለው የቫይረስ አይነት ነበረ። ያ በምርመራ የተረጋገጠበት ሁኔታ ነበረ። ሶስተኛው ዙር የአልፋ ወይ የቤታ ነው ወይስ አዲሱ ዓለም ላይ የተከሰተው እና በአፍሪካም ብዙ ሀገሮች እየተስፋፋ ያለው የዴልታ ቫይረስ ነው ወይ የሚለው እየተጠና ነው ያለው። እሱን በአጭር ጊዜ ውስጥ ጥናቱ አልቆ ሲረጋገጥ የምንገልጽ ይሆናል። አሁን ግን ሊያሳስበን የሚገባው የፍጥነቱ ነው። በዚህ ሳምንት ብቻ ስናይ መረጃ የሚያሳየው በጣም የጨመረ ነው ያለው። የኮቪድ-19 ሕክምና ማዕከላት ላይ ቁጥሩ በጣም ቀንሶ ነበረ። የሚያዙ ሰዎችም የሚገቡ ሰዎችም በጣም ቀንሶ ነበረ። አሁን ላይ ግን በዚህች ሁለት ሳምንት ጊዜ ብቻ አንዳንድ ቦታ የሞላበት አልጋዎች የተያዙበት የመተንፈሻ አካሎች በሙሉ የተያዙበት ሁኔታ ተፈጥሯል። ለምሳሌ የኤካ ኮተቤ ሆስፒታል ይህም በግልጽ ባለፈው ጊዜ ገልጸዋል። ሌሎችም ላይ እየጨመረ ነው ያለው። በዚህ ፍጥነት ከቀጠለ በጣም አሳሳቢ ነው የሚሆነው።
የዛሬውን መረጃ ሳይጨምር በኢትዮጵያ ከ3 ሚሊዮን ሰዎች ናሙና ተወስዶ ከ284,500 በላይ ሰዎች በቫይረሱ ተጠቅቷል። ከቫይረሱ ያገገሙ ሰዎች ቁጥር ደግሞ 264,673 መሆኑ ተጠቁሟል። በቫይረሱ ሳቢያ ኢትዮጵያ 4,430 ሰዎችን በሞት አጣለች። የጤና ሚኒስቴር መረጃ እንደሚያመለክተው የኮቪድ-19 ጥንቃቄዎች እየተተገበሩ አይደለም። ህብረተሰቡም ሆነ የሚመለከተው አካል ትኩረት ሊሰጠው ይገባል ያሉት ዶክተር ተገኔ የአፍና የአፍንጫ መሸፈኛ ጭንብል በመጠቀም ዙሪያ እየታየ ያለው ችለተኝነት አሳሳቢ ነው ብለዋል።
ማስክ አጠቃቀም በጣም እንደወረደ ነው የሚያሳየው የሚጠኑ የዳሰሳ ጥናቶች አሉ። ያም የሚያሳየው በጣም የቀነሰበት ሁኔታ እንዳለ ነው። እንግዲህ ከስርጭት አንጻር ያለው በየጊዜው ጨመረ መምጣቱን ነው። ላብራቶሪ ምርመራችን እየተሻሻለ መጥቷል። ከ7000 እና ከዛ በላይ በየቀኑ እየወጣ ነው ያለው። እንግዲህ ቫይረሱ የሚገኝባቸው ሰዎች 500 እና ከዛ በላይ 600 እንደዚህ እየታየ ነው ያለው። ይሄ ሊያሻቅብ ይችላል። ፍጥነቱ የሚያሳየው እሱ ነው እና በጣም ጥንቃቄ ማድረግ ያስፈልጋል። ጥንቃቄ እርምጃዎችን መጀመር ማሻሻል፣ ሁሉም ህብረተሰባችንም የሚመለከተው አካል በተለይ ምሳሌ በመሆን የአፍና የአፍንጫ መሸፈኛ ማስክ ማድረግ፣ አላስፈላጊ መሰባሰቦችን ማስቀረት፣ መቀነስ፣ ካልተቻለም ደግሞ በመመሪያው መሰረት ርቀትን ጠብቆ መያዝ የሚገባውን ሰው ለማድረግ ስብሰባዎችን ማድረግ ያስፈልጋል።
ኢትዮጵያ ከወራት በፊት መስጠት የጀመረችውን የኮቪድ-19 መከላከያ ክትባት አጠናክራ ቀጥላለች ብለዋል ኃላፊው።
እንግዲህ መረጃ የሚያሳ እንደሚታየው እስካሁን የተከተቡ ሰዎች ቁጥር 2,267,254 ነው። በመሃል ላይ የክትባት እጥረት አጋጥሞ ነበር። በተለይ በህንድ ሀገር በተከሰተው የቫይረሱ ከፍተኛ ስርጭት እና ብዙ ሰዎች በዚህ ቫይረስ ህይወታቸው አልፈዋል። በዛ ምክንያት የህንድ መንግስት የአስትራዜኒካ የሚባለው ክትባት በተለይ ከሀገር ውስጥ እንዳይወጣ ከልክሎ ነበረ። ከሱ ጋር ተያይዞ ዓለም ላይ የክትባት እጥረት ተከስቶ ነበረ። ያንን በተለያየ ስትራቴጂዎችን በመቅረጽ በተለይ ኮቫክስ የሚባለው ጥምረት ጋር በመስራት እና እንዲሁም የተለያዩ መንግስታትን ኮሚኒኬት በማድረግ ረጂ ድርጅቶችን እንዲሁም ሀገር ውስጥ አቅምን ማገናዘብ እና በሌሎች ስልቶች በመጠቀም አሁን ክትባት ወደ ሀገር ውስጥ እየገባ ነው ያለው። የጆንሰን ጆንሰን የሚባለው 1.2 ሚሊዮን ዶዝ አግኝተናል። ሌሎችም የሲኖፋርምም እንደዚሁ በአጭር ጊዜ ውስጥ የሚገባም አለ። እንግዲህ አሁን ላይ ብዙ ስጋት የለም ከጥረት አንጻር። ሌሎችም ሞቢላይዝ እየተደረገ ነው ያለው።
አሁን ባለው ሁኔታ የኮቪድ-19 ወረርሽኝ ስርጭት በፍጥነት መባባሱ ያሳሰበው የጤና ሚኒስቴር ህብረተሰቡ ተገቢውን ጥንቃቄ ማድረግ አለበት ሲልም ጥሪ አቅርቧል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።